ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሰኔ 26 ቀን 2010 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን እንደተለመደው በዜና እንጀምራለን። በማስከተልም የመከራን ጉድጓድ ሚዳቋ አትዘለውም በሚል ርዕስ ከዝግጅት ክፍላችን የቀረበ ጽሑፍ የምንኖርበት ዓለም የሚተዳደርበት መንገድና የመሰረታዊ ለውጥ አስፈላጊነት በሚል ርዕስ ከዝግጅት ክፍላችን የቀረበ ተነታኔ፣ በመጨረሻም ፈሊጥ ያጡ ጸረ ህዝቦች በሚል ርዕስ በቀረበ ጽሑፍ ክፍል አንድ ፕሮግራማችንን እናጠናቅቃለን። አሁን ወደ ዜናው። ማክሰኞ ሰኔ 19 ቀን ከግልገል ጊቤ 1 እና 2 የሚመነጨውን የኤሌክትሪክ ኃይል የሚያሰራጨው ከጅማ ከተማ አካባቢ ሰኮሩ ላይ የሚገኘው የኃይል ማከፋፈያ ትራንስፎርመር የእሳት ቃጠሎ የደረሰበት መሆኑ ታውቋል። በዚህ የእሳት ቃጠሎ ሳቢያ በሆሳና፣ በጅማ፣ በአጋሮ፣ በቦንጋ፣ በሚዛንና በቴፒ ከተሞች ኤሌክትሪክ ተቋርጧል። ቃጠሎውን ለማጥፋት ጥረት ቢደረግም ከፍተኛ መጠን ያለው የዘይት ክምችት ያለበት በመሆኑ ለረጅም ሰዓታት ሊጠፋ እንዳልቻለ ለማወቅ ተችሏል። የአደጋው መንስኤ ምን እንደሆነ እስካሁን ያልታወቀ ቢሆንም የወያኔ ሴራ ሳይሆን አይቀርም የሚሉ አልጠፉም። በባድመ ጉዳይ ለመነጋገር የሻቢያ መንግስት ልዑካን ቡድን አዲስ አበባ ገብቷል። የልዑካኑ ቡድን አባል በመሆን አዲስ አበባ የገቡት የሻቢያ ባለስልጣኖች የማነ ገብረአብ፣ የፕሬዝደንቱ አማካሪ ኦስማን ሳላ፣ የሻቢያ የውጭ ጉዳይ ሚኒስትርና አራያ ደስታ በአፍሪካ ህብረት የሻቢያ አምባሳደር ናቸው። ከቅዳሜው ቦምብ ፍንዳታ ጋር በተያያዘ ተጠርጥረው ከተያዙት መካከል የአዲስ አበባ ፖሊስ ምክትል ኮሚሽነርን ጨምሮ 26 ግለሰቦች ፍርድ ቤት ቀርበዋል። ከ26ቱ ውስጥ 9ኙ ቦምብ በመወርወር የተጠረጠሩ ሲሆን 17ቱ ደግሞ የጸጥታ ክፍተት አሳይተዋል ተብለው በምርመራ ላይ ናቸው። ተጠርጣሪዎቹ የዋስ መብታቸው እንዲከበር የጠየቁትን ጥያቄ ፍርድ ቤቱ ውድቅ አድርጎ በአቃቤ ሕግ ጥያቄ መሰረት ለ14 ቀን ያህል ታስረው እንዲቆዩ የወሰነ መሆኑ ታውቋል። ባለፉት 2 ዓመታት ጎሳን መሰረት ባደረገ ግጭት ምክንያት በአምስት አካባቢዎች የነበሩ 159 ትምህርት ቤቶች የተዘጉ መሆናቸው ተነግሯል። 65000 ተማሪዎች በግጭቱ ምክንያት ከቤተሰቦቻቸው ጋር የተፈናቀሉ ሲሆን ከነዚህ ውስጥ ከግማሽ በላይ የሚሆኑት ከሶማሌ ክልል ከሚባለው የመጡ ናቸው ተብሏል። በጸጥታ ምክንያት የተፈጠረው ፍርሃት በርካታ ተማሪዎችን ከትምህርት ገበታቸው ያስቀረ ሲሆን ትምህርት የሚማሩትም ቢሆኑ የጸጥታው ስጋት ትምህርታቸውን በተረጋጋ ሁኔታና በሙሉ ልብ እንዳይከታተሉ አድርጓቸዋል በሚል በዘርፉ ላይ የተሰማሩ ባለሙያዎች ይናገራሉ። በአካባቢው በተፈጠረ ግጭት ምክንያት ከአንድ ሚሊዮን በላይ የሚሆኑ ዜጎች ከቤት ንብረታቸው መፈናቀላቸው ይታወቃል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ባለፉት 14 ወራት አልጄሪያ 13000 የአፍሪካ ስደተኞችን በረሃ ላይ በትና ማሰቃየቷን የዜና ምንጮች አጋለጡ። ስደተኞቹ ሴቶችና ሕፃናት የሚገኙበት ሲሆን ለረጅም ጊዜ ያህል ያለ ውሃና ምግብ ከፍተኛ ሙቀት ባለበት በረሃ ውስጥ እንዲቀመጡና በጠመንጃ ፈሙዝ ተገደው እንዲባረሩ የተደረጉ መሆናቸው ታውቋል። ናይጀር የደረሱ ስደተኞች ለዜና ምንጮች በሰጡት መረጃ በጉዞ ላይ በርካታ ሰዎች በተለይም ሕፃናትና ሴቶች መሞታቸውን እንዲሁም ብዙዎች አቅጣጫ በመሳት መጥፋታቸውን ተናግረዋል።
ስደተኞቹ ከማሊ ከጋምቢያ ከጊኒ ከአይቮሪ ኮስት ከናይጀርና ከሊሮች ቦታዎች የመጡ ሲሆን በአልጄሪያ በኩል ወደ አውሮፓ ለማለፍ እቅድ ነበራቸው። ከጥቅምት 2009 ዓ.ም ምረጃ ጀምሮ የአልጄሪያ ባለስልጣኖች በአስተካካይ ሁኔታ ስደተኞችን እንዲመለሱ በማድረጋቸው በብዙ ሺህ የሚቆጠሩ ስደተኞች በረሃ ውስጥ ሞተው እንደቀሩ ይገመታል። በኮንጎ ዲሞክራቲክ ሪፐብሊክ የምርመራ ስራ የሚያካሂዱ የተባበሩት መንግስታት ባለሙያዎች ቡድን በአገሪቱ ውስጥ ሲካሄዱ በነበሩ የእርስ በርስ ግጭቶች የመንግስት ኃይሎችና የሚሊሻ ቡድኖች የሰው ዘር ማጥፋትና የጦርነት ወንጀሎች መፈጸማቸውን አረጋግጠናል ብለዋል። ይህ የሆነው ባለፉት 2 ዓመታት ካሳይ በሚባለው ክፍለ ሀገር በተካሄደ ግጭት መሆኑንም ተናግረዋል። መርማሪ ቡድኑ የሚሊሻ ቡድኖች ልጆችን በመመልመል የመንግስት ኃይሎች ደግሞ ቤቶችን በማቃጠልና ሴቶችንና ልጃገረዶችን በመድፈር ወንጀለዋቸዋል። ጉዳዩን ሲመረምሩ የነበሩ ባለሙያዎች መንግስት አጥፊዎችን ወደ ህግ እንዲያቀርብና ለተበደሉት እርዳታ እንዲሰጥ ሐሳብ አቅርበዋል። ግጭቱ ከአንድ ሚሊዮን ህዝብ በላይ ያፈናቀለ መሆኑም ተነግሯል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል። የመከራን ጉድጓድ ሚዳቋ አዘለውም ወያኔ ሚዳቋውን ለቋታል። መከራ መጥቶበታልና ከዚህ ለመዳን የማይፈነቅለው ድንጋይ የለም። አዲስ ሹም ብሎ የመደበው የራሱ ልጅ አልሰራለትም ማለትም አይቻለም። በተወሰነ ደረጃ የተወሰኑ ክፍሎችን አደናግሮ ጸጥ አሰኝቷል። ተቃዋሚነን ሲሉ የነበሩት ከእግሩ ወድቀዋል። ሂደቱ ጠባቦችና አድርባዮችን ቢያክፍም ሚዳቋው የመከራን ጉድጓድ ሊዘልለት እየጣረ ነው። በዚህ ሙከራ ተካፋዮች የሆኑትም ማንነታቸውን ላንዴም ለሁሌም እያጋለጡ ነው። ሰርጉን ለቅሶ እንበለውና እነዚህ ሁሉን ቀፋቶችና ጋሬጣዎች ከተቃዋሚ ጎራ መለየታቸው ደግና በጎ ክስተት ነው። ጥርግ ጥርግርግ ብለው ይሄዱ። እነስባትና በረከት ባዘጋጁት ቲያትር በዘላይ ሚዳቋነት የተመደበው ሹም ቀን ተሌት የሚዘባርቀው ህዝብ መስማት የሚፈልገውን መሆኑን እንግዲህ የተበላቀው ነው። የበፊቱ ይቻገር ያላትን ይሄኛው አገራችን ኢትዮጵያ ይላል። በጎን ኢትዮጵያን የሚጠሉና ህዝብን የፈጁ እነ ሌንጮን እየሰበሰበ አዳራሽ ሙሉ ትግሬ መኮንኖችን ሰብስቦ ጦሩ ያገር እንጂ የድርጅት መሆን የለበትም ሲል ሰዎቹ ይሳለቃሉ። ቃልባዶ ስልጣን ያዙት እነሱ። ከጦሩ ተቆጣጣሪዎች አብዛኞቹ ትግሬዎች እንደሚሆኑ ያውቃሉና ስጋት የለባቸውም። የስልጣን ባለቤት የሆኑት እነ ስብሃት ሽግግር መንግስት መመኘት የክህደት ክህደት ነው ብለው ደምድመውታል። የማይሆን መታሰብ የሌለበት ነገር። አዲሱ ሹምም ቢሆን የሽግግር መንግስት ጉዳይ እቅዱ አጀንዳው አይደለም። የወያኔ የቀድሞ ወዳጆችን በተናጠል ጠርቶ ማቀፍ ነው እቅዱ።
በዚህ መሰረት ወንጀለኛውን ለንጮ ጠርቶ እነሆ ይክነሆለል ከኦዴግ ጋር አብሮ ሊሰራ ተስማምቷል። አማራን ማረድ ነው ሲል የባጀውም የአሜሪካ እብድ ወደ አገር መጥቶ ሊደባለቃቸው መፈለጉን ገልጧል። በ1983 ከሊንቾም ከወያኔም ከሻቢያም ሰምረው የነበሩትም መጣን ብለዋቸዋል። ድግምግሞሽ ስህተትና ክህደት። ሌሎችም ጥሪ እየጠበቁ መሆናቸውን ማወቅ ተችሏል። ወያኔ ጭንቅ ስለገባ ባድመ የኤርትራ ነው ያለውን ውሳኔ እቀበላለሁና ከሻቢያ አስተርቆኝ ብሎ በአዲሱ ሹም በኩል ሳውዲን በአማላጅነት መማጸኑንም ሰምተናል። ቋራን ለሱዳን ባድመን ለሻቢያ ወያኔ ራሱን ጠብቆ በበላይነት ለመከተል ግማሽ ኢትዮጵያን አሳልፎ ሊሸጥ ዝግጁ ነው። ይህም በመሆኑ ለሰየመው ቢዳቋ የዝላይ ሜዳን ሰጥቶ እያስለፈለፈ እየነዳው ነው። በተጨባጭ ግን ስልጣን ዛሬም እንደ ትላንት በወያኔ እጅ አለች። በቲያትሩ የሚወናበዱ ካሉ ጥፋቱ የወያኔ አይደለም። ተጨባጭ ሁኔታ በሚያሳየው ከሆነ ትግላችን መቀጠል እንጂ መቀዝቀዝ የለበትም። ጥያቄያችንን የመለሱ አስመስለው አልመለሱም። ይባስ ብሎ ግፉና አፈናው ተባብሶ ይገኛል። ህዝብ ከቤቱና ቀየው እየተፈናቀለ ነው። ህዝብ እየተፈጀ ነው። አዋጅ ያሉት ኖረ ተሻረ በአስከፊ አገዛዝ ስር 28 ፍትህ አልባ ዓመታትን ያሳለፍንን ግፉ ተዘርዝሮ አያልቅም። አንዳንዶች በተለይ ባዕድ አገር ያሉ የኛን ሰቆቃ ከቶም አይገምቱም። በየማጎሪያው የደረሰብን ስየል ለነሱ ከንቱ ወሬ ነው። ስማችንን አያነሱም፣ አልተኮላሹም፣ አልተደፈሩም፣ ወፌላላ አልደረሰባቸውም፣ ሽባ አልተደረጉም፣ አልተዋረዱም፣ በድን አልተደረጉም። ያደረጉንን ቢደግፉ አይገርመንም። ሰልፋቸው ከህዝብ ጋር አይደለምና ትግል ብለው አጥምደው ለእስርና ስቃይ የዳረጓቸው ሳይፈቱ ከግፈኞቹ ጋር ሊተቃቀፉ መዘጋጀታቸው በእውነቱ የሚገርም አይደለም። ካሳሪው ጋር ሲፈታ መጨባበጥ ይቅር መባባል ሳይሆን ይቅርታ የጠየቀ ካለ አልሰማንምና በእኛ እይታ እጅ መስጠት ማለት ነው። እርቅና ሰላም በሚልም ብዙ ጊዜ የደቡብ አፍሪካ ጉዳይ ይነሳል። የአፓርታይዱ አገዛዝና አሜሪካ ማንዴላ መፈታቱን እሺ ያሉት የህዝቡን ትግል አብርዶ ግን የነጮችን የበላይነት ጠብቆ ለመቀጠል አስፈላጊ ነው ብለው ስለወሰኑ ነው። ዛሬ ደቡብ አፍሪካ 75% መሬቷን ለነጮች አስረክባ ያለች አገር ናት። ወያኔ በህዝብ ትግል ውድቀቱ ሲመጣበት መውጫ ብሎ የዘየደው ይህን የኦህዴድ ጎረምሳ መሾምና አስመሳይ የጥገና ደብጦችን በማድረግ ህዝባዊ ትግሉን አደናግሮ ማፈን ነው። የአዲሱ ሹም ልፈፋና አልባሌ የለውጥ እርምጃዎች በዚህ በኩል ለወያኔ ይረድተዋል። የኦሮሞ አካባቢውን ትግል በማብረድና በተለይ አሁን እንደሚታየው ጸረ አማራ እርምጃዎችን በማጧጧፍ ተፈጥሮ የነበረውን የህዝብ ጸረ ወያኔ ህብረት አላልቷል። ብዙዎች በሚዳቋው ልፈፋ ተደናግረው ጊዜ እንስጠው ተአምር መጣልን ወዘተ በሚል ከንቱ ውዳሴ ተጠልፈው የሴኔጋሉ መሪ ሴንጎር በጊዜው የባሪያውን ትልቅ እንቅልፍ ያለውን እያንኮራፉ ናቸው። ከባብ እንቁላል እርግብ እየጠበቁ ለሹመት መታጨቴን ህልም አይቻለሁ ንግርት ነበረኝ የሚል ግብዝ ወደ ንጻነት ይወስደናል ብለው እየጠበቁ ማለትም እውነቱን ለመናገር በሚያሳፍር ደረጃ እየተጃጃሉ። ፖለቲካ ለውጥ ስንል ዋናው ጉዳይ ማን ነው ስልጣን የያዘው የሚለው ነው። መሰረታዊ ለውጥ ማለት የስልጣን ለውጥ ወይም ዝውውር ማለት ነው። ዛሬ በአገራችን ማን ነው ስልጣን የያዘው ስንል ተወደደም ተጠላም ሀቀኛው መልስ ወያኔ የሚል ነው። በሁሉም መስክ ስልጣን የያዙት ወያኔዎች ናቸው። በቁልፍ ቦታዎች የሚሾሙት እነ አዜብ ኮላና ኢሳያስ ወልደ ጊዮርጊስ ናቸው ወያኔዎች። በሌላ በኩል አክራሪና ጠባቦችን የማሰባሰብ ሂደት አለ። ኦህዴድን የማጠናከር ጸረ ኢትዮጵያ ጸረ አማራውን ዘመቻ የማጠናከር። ይህ ኢትዮጵያን የሚያጠናክር ሳይሆን የሚጎዳ እርምጃ መሆኑን ለማወቅ የሚያቀተን አይደለም። ኢትዮጵያ ትበታተናለች እያሉ የሚያስፈራሩን ተቃዋሚ ተብዮች ማጓራት መጀመራቸው የሚጠበቅ ሆኗል። አደጋው ተጠናክሯል። በስልጣን ሳይሆን በወንበሩ ላይ ቁጭ ብሎ የሚቀባጥረው የወያኔ መኮንን ባጭር ጊዜ የሚለፈፈው ያበቃና ከተግባር ስታዲያ ብሎ ሲጠየቅ የሚፈጠጥ መሆኑ አይቀሬ ነው። ሮጣው ከጎኑ የተለጠፉትም ማፈሪያዎች ሚናቸው ከርሳቸውን መሙላት ብቻ መሆኑ መጋለጡ የሚቀር አይደለም። ያኔ ታዲያ ምን ሊውጣቸው ነው? የህዝብ መሰረታዊ ጥያቄ ካልተመለሰ መፍትሄ አይመጣምና ምን ሊሉ ነው? ስባት ነጋ የሽግግር መንግስት የክህደት ክህደት ነውና አይታሰብም ብሏል። ቁርጡ ይህ ነው። ታዲያ ጎዳና ወዴት? ሁሉም የፖለቲካ እስረኞች ይፈቱ ይላል ህዝብ። መልሱ እስካሁን አይሆንም ነው። ጸረ ህዝብ አዋጆችና ድንጋጌዎች ይሻሩ ይላል ህዝብ። መልሱ አይሆንም ነው። ግድያው፣ ማፈናቀሉ፣ ቤት ማፍረሱ፣ ግብረሰየሉ፣ አፈናው አልቆመም። የወያኔ አገዛዝ ጭምብል ቀየር አድርጎ ቀጥሏል። ባይሆን በነበር ተደሳሽ ለመሆን ዝግጁ በነበር። ደብረጽዮን፣ በረከት፣ ስብሐት፣ አባይ፣ አዜብ፣ ስዩም፣ ሳሞራ፣ ጌታቸው አሰፋ ወዘተ ወያኔዎች ናቸው የኢትዮጵያ ገዢዎች። እና አዲሱ ሹም አሻንጉሊቶች ናቸው። መጫወቻ፣ ማደናገሪያ፣ አቅጣጫ ማሳቻ መጠቀሚያ። ሐቁ ይህ ነው። ይህን መረዳት ማወቅ ለምንስ ይከብዳል? ማንም ቢሆን ማን ለውጥ ሲመጣ ከቻለ ይህን አላይም አልቀበልም ብሎ ድርቅ አይልም። ማንም የትግል ወልፍ የለውም ብለን ነበር ድሮ። ግን የሀገራችን አርሶ አደር እንደሚለው አላይን ብዬ ሆኖብን ነው። አልሆን ብሎን ማለት ነው። የአዲሱ ሹም ቲያትር ቧልት ቢባል ተገቢ ነው። ይህ ግልጽ እስኪሆን የተወሰኑ ወራት መፍጨቱ አይቀርም። ግን ቧልቱ ያከትማል፣ ማደናገሪያውም ያልቃል፣ አድርባዮቹም በገሃድ ይጋለጣሉ። ቀውሱም ይመጣና እባላባዮቹ በፊት እንዳየነው ጉዳቸው ይፈላል። የጊዜ ጉዳይ ነው። ሁሉንም ለማየት ትዕግስቱ አለን። ይህንን የምንጠብቀው ሁኔታ ሳይሆን ትግላችንን አስፋፍተን በመቀጠል በሂደት የምናየው ነው። ትግላችንን ከመቀጠል የሚያቆመን ምንም ሁኔታና ክስተት የለም። ሰላም አሉ እርቅ አወናብደው ትግል ሊያስቆሙ ነው የተነሱት። ሀገራችንን ለባሰ ጥፋት ሊዳርጉ ነው ያቀዱት። ለዚህ ተጻራሪ መሆን አለብን። ህዝባችን ሲፈናቀል፣ ሲፈጅ፣ በግብረሰየል ሲቃጠል፣ ማንነቱ ሲጠፋ፣ ሕፃናቱ ሳይቀር ሲመተሩ ማየት የምንችል መሆን የለብንም። ነፍሰ ገዳዮቹን መፋረድ አለብን፣ ሕዝባዊ ቅጣትም መስጠት። ትግላችንን ማፋፋም፣ ትግላችንን መቀጠል፣ የወያኔን ሥርዓት ማውደም። ሌላ መንገድ፣ ሌላ አማራጭ ከቶም የለም። ሚዳቋ ወያኔ የመጣበትን ገደል ልትዘል እንዳትችል ማድረግ አለብን። በጋራ ትግላችን ወያኔን እናውድም። ጉራ ብቻ
የምንኖርበት ዓለም የሚተዳደርበት መንገድና የመሰረታዊ ለውጥ አስፈላጊነት የሰው ልጆች በዚህ ዓለም ላይ መኖር ከጀመሩ 200 ሺህ ዓመታት አስቆጥረዋል። በእነዚህ ዓመታት በርካታ ጠቃሚ ወይንም ጎጂ የሆኑ ክንውኖች አካሂደዋል። እስከዛሬ ከነበሩት ስርዓቶች የካፒታሊስቱ ስርዓት በምርታማነቱ ተወዳዳሪ አልተገኘለትም። በዚህ የምርት ክንውን አሜሪካና የምዕራቡ አገሮች በቅድሚያ የሚጠቀሱ ናቸው። በእነዚህ አገሮች የምርት ማደግ የሳይንስና የቴክኖሎጂ መምጠቅ ግን የዓለም ህዝቦችን ችግር መቅረፍ አለመቻሉ ብቻ ሳይሆን የራሳቸውንም ውስጣዊ ችግር እንኳን የሚፈታ ሆኖ አልተገኘም። ይህ ሁኔታ እንዴት ሊሆን ቻለ የሚለውን ጥያቄ ለመመለስ አንዳንድ ሁኔታዎችን እናንሳ። አንደኛ፣ በፈረንጆች አቆጣጠር 1945 ዓ.ም በመጀመሪያ በአሜሪካ የኒውክሌር ቦምብ ተሰራ። ይህ ቦምብ ከጊዜ ወደ ጊዜ እየተሻሻለ የበለጠ የማጥፋት ችሎታው እየጨመረ መጣ። ሁለተኛ፣ አሁንም በአሜሪካ ግንባር ቀደምነት በምዕራብ አገሮች ተከታይነት የዓለም አየር ጠባይ እየተበከለ መጣ። ክላይሜት ቼንጅ የረጁና በጣም አየር በካይ የሆኑ ፋብሪካዎችን ግሎባላይዜሽን በሚል ዘይቤ ወደ ሶስተኛው ዓለም በማዛወር እነዚህን አገሮች እየበከሉና እየመረዙ ነው። ከዚህ በተጨማሪ የኒውክሌር መሳሪያ ዝቃጩን በተለያየ አፍሪካና የላቲን አሜሪካ አገሮች እየወሰዱ ይቀብራሉ። በዚህ ምክንያት የቁጥሩ መጠን በትክክል የማይታወቅ ህዝብ በእነዚህ አገሮች በተለያየ በሽታ እየተሰቃዩና እየሞቱ ይገኛሉ። ለመሳሪያ የሚያወጡት ገንዘብ ከብሔራዊ ባጀታቸው ትልቁን ድርሻ ስለሚወስደው የራሳቸውን ህዝብ መሰረታዊ ፍላጎት እንኳን ማሟላት ተስኗቸዋል። እንደነ ጀርመን፣ ስዊድን፣ ፊንላንድ የመሳሰሉ አገሮች ለህዝባቸው ነጻ የትምህርትና የሕክምና አገልግሎት መስጠት ሲችሉ ብቸኛው ሀያል መንግስት ይህንን ማድረግ እስካሁን አልቻለም። ዛሬ የዓለም ህዝቦች በመሃላቸው ካለው ልዩነት ያላቸው ግንኙነት በጣም የጎላ ነው። ዛሬም የዓለም ህዝቦች ባልፈጠሩት ኒውክሌር መሳሪያ እነሱ ባላመጡት የአየር መበከል ምክንያት የመጥፊያ ጊዜያቸው እየተቃረበ ነው። ያላቸው የኒውክሌር መሳሪያ ከጊዜ ወደ ጊዜ እየተሻሻለ በመምጣት የማጥፋት ችሎታው ከቀድሞ የከፋ ነው። ዛሬ ባለንበት ዘመን በሶሪያ፣ በአፍጋኒስታን፣ በፓኪስታን፣ በየመን ወዘተ የሚጣለው ቦምብ ለህዝብ መሰደድ ዋነኛው ምክንያት ነው። እነሱን የቦምብ ፍጅት በመፍራት በባህርና በየበረሃው የሚያልቀው የሚሰደደው የዚህ የግፍ ተግባራቸው ውጤት ነው። ይህ ቁጥሩ በብዙ መቶ ሺህ የሚቆጠረው ስደተኛ እንኳን ለመቀበል ፍቃደኛነት አላሳዩም። የተወሰኑ የምዕራብ አገሮች በመጠኑ አነስተኛ የሆነ ስደተኛ ቢቀበሉም በየአገራቸው የስደተኛ ጣቢያ እያጎሩት ሁለትና ሶስት ዓመታት ያሳልፋል። መጨረሻም ከፍተኛ ትምህርት ያላቸውን ብቻ እየመረጡ የመኖሪያና የሥራ ፈቃድ ይሰጧቸዋል። በዚያ አኳያ የሶሪያ፣ የአፍጋኒስታን እንዲሁም የኢራን ስደተኞች ቅድሚያ የሚሰጣቸው ናቸው። ለችግሩ መፈጠር ግንባር ቀደም የሆነው የአሜሪካ መንግስት የተቀበለው የስደተኛ ከቁጥር የማይገባ ነው። ዛሬ በሚታየው ሁኔታ የምዕራብ አገሮች ስልጣኔ ከውስጡ እየበሰበሰ ነው። በአገራቸው የሚታየው የሳይንስና የቴክኖሎጂ እድገት ሰብአዊነትን ተጻምሮ የቆመ በመሆኑ በየአገራቸው የፍርድ መጓደልና የሀብት ስርጭቱ ሚዛን የለሽ መሆኑ ውስጣዊ ቅራኔውን እያባባሰ ነው። በየውጭ አገሮች የሚካሄዱት የፍጅትና ጦርነት የመዋለ ንዋዩን ስርጭት አዛብቶታል። በራሳቸው አገር ለማኞችና ስራ አጦች አብዝቷል። የከፋና አሳዛኝ የመዋለ ንዋይ ስርጭት ህዝብ ተጠቃሚ ሊሆን በሚችልበት መንገድ ካልተዋቀረ ችግሩ እየተባባሰ መሄዱ የማይቀር ነው። ለዚህ መሆን ግን የከፋ ጠንበር የተጫነበት ህዝብ በቅድሚያ በራሱ መተማመን ይኖርበታል። እውነተኛና መብት የሚያለብስ ለውጥ ሁልጊዜም በባህሪ ውስጣዊ ነው። ከበዝባሽ ስርዓት መብትን መጠበቅ እየተራቡና የመብት መገፈፍን ወዶ መቀበል የሚቆጠር ነው። የኢንዱስትሪ ሰራተኛውን በጀርመን፣ በፈረንሳይ ወዘተ በጠቅላላ አውሮፓ ለማዳከም የሚደረገው ጥረት እንደ ምሳሌ የሚወሰድ ነው። አሜሪካ እንደ ሀገር ከተመሰረተችበት ጀምሮ በሁለት ፓርቲዎች ስትገዛ የኖረች ሀገር ነች። በሁለቱ ፓርቲዎች መሃል የጥቂት ከበርቴዎችን ጥቅም ከማስጠበቅ በስተቀር የብዙሃን ኑሮ በማሻሻል መብትን በማስከበር አንጻር ልዩነታቸው የጎላ አይደለም። ሁለቱም ባለም ደረጃ ለዲሞክራሲ ስርዓት የቆመነን ቢሉም ዲሞክራሲን በአገራቸው ውስጥ ይሁን ባለም አቀፍ ደረጃ በማጥፋት ተመሳሳይ ናቸው። ጦርነትን በማስፋፋት ሁኔታም ልዩነት የላቸው። በሰላም በንግግር የፈቱት ችግር ተሰምቶ አይታወቅም። ቀድሞም በኮንጎ፣ በኮሪያ፣ በጃፓን እንዲሁም በቬትናም ዛሬም በተለያዩ ሀገሮች ያካሄዱ ያለው ጦርነት ለዚህ ቋሚ ምስክር ነው። የአፍሪካ ሀገሮች በጠቅላላው ኢትዮጵያን ሀገራችንን ጨምሮ ድሃ ሀገሮች አይደሉም። ባለፉት ዘመናት ድፍን የአፍሪካ ሀገሮች በቅኝ ግዛትነት ተይዘው በባርነት ሲገዙ ኖረዋል። አሜሪካም የአፍሪካን ህዝቦች በሰንሰለት እያነቀ ወደ ራሱ ሀገር በመውሰድ እስካሁን ያላቋረጠ ግፍ ፈጽሞባቸዋል። ቀጥተኛ የቅኝ አገዛዝ ካበቃም በኋላ ዛሬ እንደምናየው የአፍሪካ ጫካዎች እየተጨፈጨፉ፣ ማዕድኖቹ እየተራቆቱ፣ ምድሪቷ ተፈጥሮ ያደላትን ጸጋ እየተገፈፈች ነው። በተጨማሪም የአየር ጸባዩ እየተበከለ ህዝቡ ለከፋ ረሃብና ስደት ተዳርጓል። እያንዳንዱ አገር በተራዘመ ጊዜ ያፈራቸው ባህላዊና ታሪካዊ ቅርሶች እየተዘረፉ የነሱ ሙዚየሞች ንብረት ሆነዋል። የመንግስት ለውጥ ሬጂም ቼንጅ በሚለው ዘቢያቸው የያገሩ ህዝብ በራሱ ድምጽና ፍላጎት የራሱን መንግስት መስርቶ እንዳይተዳደር ሲቻል በስለላ ድርጅቶቻቸው ሳይቻል በቡምቦቻቸው እየተጠቀሙ የአጠቃላይ የአፍሪካ ሀገሮች በአምባገነን መሪዎች ክንድ ስር እንዲወድቁ አድርገዋል። ዛሬ በሶሪያ፣ በየመን፣ በአፍጋኒስታን፣ በፓኪስታን ያለው እውነት ይህንን ገላጭ ነው። በአንድ በኩል በእነዚህ ሀገሮች ጦራቸውን አስፈረው፣ በሌላኛው በኩል ኩባንያዎቻቸውን የየሀገሮቹን ማዕድናት እየበሰበሱ ይገኛሉ። የወያኔ መንግስትም በዚህ መንገድ ኢትዮጵያን በዘር በጎሳ ከፋፍለው እንዲገዛ የተጫነብን በእነሱ መሆኑን ቢያንስ ይህን ተመክሮ ህዝባችን ከሚኖርበት ሁኔታ የሚያውቀው ነው። ኢትዮጵያ እንደ ሀገር የምትታወቅባቸው አራት ቋሚ ነገሮች ያላት ሀገር ነች። እነዚህም 1 ውሃ፣ 2 ደኖቿ፣ 3 እንስሶቿና ጽዋቶቿ፣ 4 ህዝቦቿና ታሪኳ ናቸው። ከላይ የተዘረዘሩት ጸጋዎች የሌለው ሀገር ራቁቱን በቆመ የሰው ልጅ የሚመስል ነው። ውሃ የሰው ልጅ ለመኖር ከሚያስፈልጋቸው ዋነኛ ከመሆኑ በላይ ደኖች፣ እንስሶችና ጽዋቶች ወዘተ ለመኖራቸው የውሃ መኖር መሰረት ነው። የኢትዮጵያ ህዝብ በምንጊዜውም ታሪኩ አገሩና የሱ የሆነ ንብረት ሳያስነካ የኖረ ታላቅ ሊከበር የሚገባው ህዝብ ነው። ድፍን አፍሪካ በቅኝ ገዢዎች ቀንበር ስር ወድቃ ስትማቀቅ የኢትዮጵያን ህዝብ ደሙን እያፈሰሰ ንብረቱን እየከሰከሰ ልጆቹን ለሞት እየለገሰ የአገሩን ዳር ድንበር አስጠብቋል። ዛሬ ላይ ቆመን የቀድሞዋን ኢትዮጵያ ስናስብ ልባችን በጸጸት ይሞላል። የሀገራችን ህዝብ ከላይ የተገለጸውን ታሪክ ሲሰራ በጎሳ፣ በሀገር፣ በክልል ጭምር ተከፋፍሎ አልነበረም። አሁን ያለው ጎሳና ብሔር እንዲሁም ብሔረሰብ ያኔም የነበረ ዛሬም ያለ፣ የተገኘው ድልና ባህላዊ ቅርሶችም የሁሉም ህዝቦቿ የጋራ ሀብቶች ናቸው። አገራችን ኢትዮጵያ በተለያየ የታሪክ ወቅት ባዕዳን ያጠቋት ሞክረዋል። ከሷ ማፀን በተወለዱ ከሷ ገበታ ከተቋደሱ ግን እንደዛሬው የተጠቃችበት የታሪክ ወቅት አልነበረም። ስልጣን ይዞ ለመግዛት ሳይሆን አገሪቱን በታትኖ ህዝቦቿን አናክሶ አባልቶ እንዲገዛ በባዕዳን ኃይሎች የተጫነበት ዕዳ ነው። የዛሬዋ ኢትዮጵያ ቆዷ የተኮማተረ ድንበር የለሽ ሀገር ሆናለች። ዛሬ ሀገራችን ህዝቧ የፍትህና ርትዕ፣ የዲሞክራሲ፣ የጾታ እኩልነት፣ የስራ እድል፣ የሃይማኖት እኩልነት፣ የመማርና የማስተማር መብት ወዘተ መብቶች ሁሉ የውሃ ሽታ ሆነው ቀርተዋል። ዛሬ የህዝባችን እጣ ክፍል ሆኖ የተወሰደው የከፋ ረሃብ የወጣቱ፣ የሴቱ፣ የሰራተኛው፣ የእናትና አባቶች ጭምር በወያኔ ጥይት በየቦታው መርገፍና በየእስር ቤቶች መታጎር ነው። መብራትና ውሃ እንደ ቅንጦት አቅርቦት እየተቆጠሩ ናቸው። ባልተጋነነ አነጋገር ኢትዮጵያ ከህዝብ የወጣ ብሔራዊ ከበርቴ ጨርሰው እንዲጠፋ ዳግም እንዳያቆጠቁጥ ሆን ብሎ እየተሰራበት ነው። ዛሬ ቆራጭ ፈላጭ የሆነው ጠባብና ዘረኛ ቡድን ብቸኛ ከበርቴ በመሆን ከባህር ማዶ አስመጪና በአገሪቷ አጠቃላይ ግዛቶች የዕቃ አሰራጭም ራሱን አድርጎ ሰይሟል። በአገሪቱ ያሉት ትላልቅ ኩባንያዎች፣ ህንፃዎች፣ የማዕድን ማውጫ ቦታዎች በዚሁ ዘረኛ ቡድን የተያዙና የሚመሩ ናቸው። ከሱ የተረፉት ከትግራይ ክፍለ ሀገር ለመጡና ወገኖቼ ለሚላቸው ትግሬዎች የተከፋፈሉ ናቸው። በሌላ በኩል የአፓርታይድ ስርዓቱን ለማጠናከር ገና አዲስ አበባ ሳይገባ በየመንገዱ የፈጠራቸው ተለጣፊ ድርጅቶች አሉት። እነዚህ ተለጣፊዎች በየክልላቸው ያለውን ህዝብ እንዳሻቸው እንዲበዘብዙት፣ ለወያኔ አደገኛ ናቸው የሚባሉ በየእስር ቤቶች እንዲታጎሩ፣ እንዳሻቸው ጉቦ እንዲበሉ፣ ፍርድን እንዲያጓድሉ፣ አቅማቸው ለአቅመ ሔዋን ያልደረሱትን ህፃናትን ጭምር እንዲደፍሩ ካለምንም ገደብ በነፃ ተለቀዋል። የፒታዛ ቤቶችና ቀላል ስራ ሰርቶ ማደር የሚያስችሉ ሱቆች ጭምር በቱርኮችና በቻይናዎች ተይዘዋል። በትላልቅ ከተሞች ብቻ ሳይሆን በትናንሽ ከተሞች ጭምር የጉሊትን ስራና የትናንሽ ሱቆች ስራ በቻይኖች ተይዘዋል። እነዚህ በቻይና ሀገር ስራ ማግኘት የተሳናቸው ቻይኖች ለነሱ የተቀጠረውን ኢትዮጵያዊ ዜጋ እየደበደቡት ጭምር ያሳስሩታል። የቻይናን አገር ካነሳን ሌላኛው ሊያመጣብን የሚችለው ችግር የዲሞግራፊ ችግር ነው። ቻይና ከሀገሪቱ ስፋት አንጻር ያላቸው የህዝብ ብዛት የሚመጣጠን አይደለም። ጨቋኝና አምባገነን ገዢዎችን በመደገፍ በገቡባቸው የአፍሪካ ሀገሮች በሞላ ይወልዳሉ። ሁሉም ሊታዘብ እንደሚችለው በኢትዮጵያ የተለያዩ ክልሎች ያልወለዱበት ቦታ የለም። በራሳቸው ሀገር ለብዙ ዘመናት የህዝብ ብዛትን ለመቆጣጠር አንድ ቤተሰብ ሊወልድ የሚፈቀድለት አንድ ልጅ ብቻ ነበር። በቅርብ ጊዜ ግን ኢኮኖሚያቸው እያደገ ስለመጣ አንድ ቤተሰብ ሁለት ልጆችን እንዲወልድ ተፈቀደለት። ታዲያ ወያኔ ከተገረሰ በኋላ ከኢትዮጵያ ሴቶች የተወለዱትን ቻይናዎች ምን ልናደርጋቸው ነው? ዜግነታቸውን ከተቀበልን እንደ ማንኛውም ኢትዮጵያዊ ዜጋ በየመስሪያ ቤቱ ተሰግስገው በእነሱና በወያኔ ሲሰቃይ የኖረ ህዝባችን ስራ ሊሻሙት ነው። በፓርላማችን በጦር ኃይላችን ውስጥ ሁሉ ሊሰገሰጉ ነው። ወደ ቻይና እንመለሳቸው ብንልስ ቻይና እንደሚቀበለን ምን ዋስትና አለን? ባመረረ ህዝባዊ ትግል ዋናው ነገር በራስ መተማመን ነው። በአገር ውስጥ አገራዊና ህዝባዊ ዓላማን ያነገበ ድርጅት ቁጥሩ ባነሰበት፣ እንዲሁም ባዕዳን ኃይሎች በግልጽ ከወያኔ ጋር በቆሙበት አጎራባች አገሮች ጭምር በአምባገነን ገዢዎች እየተሰቃዩ ባሉበት ሁኔታ በራስ እንቅስቃሴና በህዝብ መተማመንን መሰረት አድርጎ መንቀሳቀስ የግድ ነው። ይህ እንዲሆን ደግሞ የተለያዩ የህብረተሰብ አካላት ማደራጀትና ለትግል ማስነሳት ይገባል። ዛሬ ባለንበት ጊዜ ያለን የገንዘብ አቅምና በብቃት የነቃና የተደራጀ ኃይል ልናፈራ በከበደበት ሁኔታ ግን ቅደም ተከተልን መከተል ያስፈልጋል። በየካቲት ወር 1966 ዓ.ም አብዮት የሰራተኛውን ማህበር በሚገባ ማደራጀቱ ለትግሉ የሰጠው እርምታ በቀላሉ የሚገመት አልነበረም። የሰራተኛው በአግባብ መደራጀት የወያኔን አከርካሪ አጥንት ሰባሪ ነው። የወያኔም ሆነ በባዕዳን የተያዙት ኢንዱስትሪዎች ትርፋቸውን የሚያካብቱበት ሰራተኛው በሚያፈሰው ላብ ነው። ከሰራተኛው ውስጥ ተመልምለው የሚያደራጁትም ከፍተኛ ጽናትና ቆራጥነትን የተላበሱና በትግሉም ውጣ ውረድ በአግባቡ የተፈተኑ መሆን ይገባቸዋል። Thank you. በተቀረውም የህብረተሰብ ክፍል የሚደረገው ምልመላ ስምሪት በተመሳሳይ ደረጃ ጥንቃቄ ጠያቂ ነው። በ1966 ዓመተ ምህረት የአብዮት ጊዜ የአንጃ መፈጠር ምን ያህል ድርጅታችንን እንደጎዳና ብቃት ያላቸው ጓዶች እንዳሳጣን ሁላችንም የምናውቀው ነው። የአንጃ መፈጠርን ጨርሶ መቆጣጠር እንደማይቻል የቀድሞ አብዮቶች ሁሉ የሚያስተምሩ ናቸው። አስፈላጊውን ጥንቃቄ ማድረግ ግን ሊደርስ የሚችለውን አደጋ ይቀንሳል። ትግሉ በየትም ቦታ ይጀመር የሚገባደደው በዋና ከተማ በአዲስ አበባ ነው። የወያኔ የግፍ ሰንኮፍ የሚነቀለው አዲስ አበባ ሲያዝ ነው። ሁሉንም የህብረተሰብ ክፍል ትግል ማሳሰር የሚያስፈልገውም ለዚህ ነው። የሙት ከተማ አድማ፣ የህዝባዊ አመፅ ማደግና መጎልበት፣ የወያኔ ስስ ብልቶች እየነጠሉ መጉዳት ሁሉ ነዋሪውን በአጠቃላይ ማሳሰርና ማዋቀር ሲቻል ነው። ይህ ባልሆነበት ሁኔታ ህዝቡ የሚከፈለው መስዋዕትነት ካለ አግባብ እየበዛ የተስፋ መቁረጥና የሞራል ውድቀት ሊደርስበት ይችላል። ለተወሰነ ጊዜም ቢሆን የድልን መቃረብ ያርቃል። ሌላው ሳይነሳ መታለፍ የሌለበት ትልቅ ነገር የዚህን ገዢ ቡድን ፍላጎትና ባህሪ በደንብ መገንዘብና ሳይታክቱ አጠቃላይ ህዝብን በመደጋገም ማስተማር ነው። ኢትዮጵያ ሀገራችን ሁለገብ መንገዶች ያልተዘረጋባት ሀገር ነች። በደቡብ ያለው ህዝብ ከሰሜኑ፣ በምስራቅ ያለው ከምዕራቡ እየተገናኙ የጋራ ችግራቸውን የሚወያዩበት ሁኔታና መድረኩም የለም። በተንቀሳቃሽ ስልኮች ሆነ በማህበራዊ መገናኛ ሶሻል ሚዲያ ለመገናኘት ቢሞከር ቁጥጥር በወያኔ እጅ ነው። ወያኔም በተለያየ አካባቢ ነዋሪ ለሆነው የህብረተሰብ ክፍል የሚያወራው ወሬና የሚሰጠው መግለጫ በጣም የተለያየ ነው። ይህንን የሚያደርገውም አንዱን የህዝብ ክፍል ከሌላው ለማፋጀት ነው። አንዱን ብሔር ከጎኑ የቆመ በማስመሰል የሌላኛውን ብሔር ከሌላኛው ለማፋጀት ነው። ህዝባችን ዘመናት ያካተተ መተባበርና መተሳሰብ ባይኖር ኖሮ ወያኔ ባዘጋጀለት ማጥ ውስጥ ገብቶ እስካሁን በተጨረሰ ነበር። ወያኔ የባዕድ አገሮች የእጅ ስራ ነው። ለጥቅማቸው የፈጠሩት ኢትዮጵያን ለመበታተን በስልጣን ላይ ያስቀመጡት መሳሪያቸው ነው። የኢትዮጵያ ህዝብ ይህንን በሚገባ አውቆ ራሱን ለተደራጀ አመፅ ማዘጋጀት ሊያልፈው የማይችለው ግዴታው ነው። ድሮም ቢሆን ህዝባዊ አመፅ የድሆች የትግል መሳሪያ እንጂ የጨቋኞችና የበዝባዦች ሆኖ አያውቅም። የአሜሪካም ሆነ የምዕራብ የዜና ማሰራጫዎች ለራሳቸው ጥቅም ማስጠበቂያ የቆሙ ናቸው። አሜሪካ ያሉትን ትላልቅ የዜና ማሰራጫ ማዕከሎችን እንጂ ሌላ የመስማት እድሉም የለውም። የአሜሪካም ሆነ የተቀሩት የምዕራብ አገሮች በአጭር ሞገድ የሚተላለፍ ዜና አይሰሙም። ይህ ስለሆነም ህዝባቸው የትላልቅ ኮርፖሬት የዜና ማሰራጫ ዜናዎችን እንጂ ገለልተኛ የሆነ ዜና መስሚያ መንገድ የለውም። ያሉትንም የዜና ማሰራጫዎች ፋይናንስ የሚያደርጓቸው ትላልቅ ኮርፖሬሽን ናቸው። አልፎ አልፎ የተወሰኑ ሰዎች ቃለ ምልልስ ቢያደርጉም እነዚህ ሰዎች ለነሱ ጥቅም የቆሙ በነሱ የሚታዘዙና ለዘላቂ ጥቅማቸው ይረዳሉ የሚሏቸውን ብቻ ነው። ዛሬ በዓለም ህዝብ ላይ በአጠቃላይ የተካሄደ ያለውን ግፍና በደል ስንመለከት እኛም የዚህ አካል መሆናችንን ተገንዝበን በያለንበት ቦታና አገሮች ለዓለም አቀፍ ሰላም መቆም ይገባናል። ሰላም እንዲከበር ሰብአዊነት ለማስከበር የሚደረግ ጥረትና ትብብር የኛም ትግል ግንባር ቀደም ተልዕኮ መሆን ይኖርበታል። ቆራጥነትና አርበኝነትን ተላብሰን የምንንቀሳቀስ ኃይሎች ሆነን መገኘት ይኖርብናል። የጀግኖችና የቆራጥ አባቶቻችን ውጤት መሆናችንን ለወያኔ በተግባር ማሳየት ይኖርብናል። የኢትዮጵያ ህዝብ ፖለቲካን የሚያውቀው ከተወለደበት ጊዜ ጀምሮ ነው። መንግስታት ተለዋወጡ እንጂ ህዝባችን ከድህነት ተላቆ አያውቅም። ሲታመም ድሃው የሚወስደው ድሆች ሆስፒታል ነው። የመማር እድል ካገኘም ምኑም ያልተሟላ የድሆች ትምህርት ቤት ነው የሚላከው። በተለይ ከዚህ ዘረኛ ጎጠኛ የወያኔ ዘመን ከቦታ ቦታ እንኳን መንቀሳቀስ መታወቂያ ካርድ የሚጠይቅ ነው። ረስቼ መጣሁ ቢል እንኳን በዱላ እየተቀጠቀጠ ወህኒ ቤት ይወረወራል። በየቦታው ሊንቀሳቀስ ሊገልና ሊያስር የሚፈቀድለት ከክልል አንድ የመጣው ብቻ ነው። አብዛኛው ህዝባችን ከቦታ ቦታ ለመዘዋወር ኢኮኖሚያዊ አቅሙም የለውም። አቅሙ አለው የሚባለው መቋቋጃው ከበቅሎና ከፈረስ ያለፈ አይደለም። አርስቶስል የሚባለው ቀደምቱ የግሪክ ፍልስፋ የሰው ልጅ ማንነት የሚታወቀው የተካተተበትን ድርጅት በማወቅ ነው ብሎ ነበር። ዛሬ በአገራችን ከመከራና ከዚህ መሰል የሲኦል ህይወት እናወጣለን የሚሉ ድርጅቶች እንደ አሸን ፈልተዋል። መጪው ጊዜ ተስፋም አደጋም የተጋረጡበት ነው። ስለዚህ ድርጅቶችን ከሚከተሉት ዓላማ በትግል እድሜያቸው ካሳዩት ጽናት እንዲሁም ከትግል ታሪካቸው አንጻር ጭምር መገምገም ይኖርብናል። የባዳን ተልእኮ የተሸከሙ መልሰው ከሲኦል እንዳይከቱን መጠንቀቅ ይገባል። የወያኔ ዘረኛ አገዛዝም ሆነ በባዳን ተቃኝተው ባዳን ለራሳቸው ጥቅም ባሰማራቸው ድርጅቶች የህዝብን መብት ሆነ የሀገራችንን ዳር ድንበር አይጠብቅም። በወያኔ የተጫነብን ቀንበር ከትከሻችን ሊወርድ የሚችለውን በመራራ ትግላችን ብቻ ነው። የወያኔን የተጣበበና እየሰመጠ መሄድ ህዝባችን ብቻ ሳይሆን ራሱን በሚገባ የሚያውቀው ጉዳይ ነው። ሰሞኑን ጠቅላይ ሚኒስትሩ ኃይለ ማርያም ደሳለኝ በፍቃዱ ስልጣኑን ለቀቀ በማለት እየተካሄደ ያለው ግርግርም የወያኔን አጭበርባሪነት የሚያሳይ አይነተኛ ምስክር ነው። ኃይለ ማርያም ደሳለኝ ወዶ ስልጣኑን እንደለቀቀ ማንም የሚስተው ጉዳይ አይደለም። ወያኔ የህዝብን ትግል ወጥሮ ሲይዘው በየአካባቢው ያሉት ተለጣፊ እንደ ካርታ መበወዝና ከተሰጣቸው ስልጣን ማባረር የጀመረው ገና ከጀምሩ ያ ሞት የገላገለን መለስ ዜናዊ በህይወት እያለ ነው። ሰሞኑን ያወጀው ጊዜያዊ አዋጅም የወያኔን አጭበርባሪነት ምስክር ነው። ይህ አዋጅ ለስድስት ወር እንደሚቆይና ካስፈለገ ለአራት ወር ሊራዘም እንደሚችልም ገልጿል። ወያኔ እስካሁን እሳተ ገሞራ ላይ መቀመጡን የተገነዘበው አይመስልም። የመረረው ህዝብ ለዚህም አዋጅ መውጫ መንገድ አያጣለትም። ካሁኑ ዋሽንግተን ዋይት ሃውስ ፊት ለፊት በእስራኤል አገር ቴል አቪቭ ከተማ የተቃውሞ ሰልፎች ተካሂደዋል። በተለያዩ የአገሪቱ ክፍሎች የአንድ ሳምንት የሙታን ከተማ ጥሪ በቅድ ቢደረግ ኢኮኖሚው ይደቃል። በገጠሩና ትናንሽ ከተሞች በሌሊት መንገዶች ጨለማን ተገን አድርጎ ቢቆርጡ የወያኔን የባዳን ንብረት ቢያቃጥሉ ኢኮኖሚው አዘቅት ይወርዳል። ሌላኛው የወያኔ ተለጣፊ በመሆን ለሹመት ለበቃችሁት ሁሉ የምናስተላልፈው ጥሪ ቢኖር በኃይለ ማርያም ደሳለኝ ከደረሰው ሁኔታ ተማሩ የሚለው ነው። ጊዜ በዘገየ ቁጥር ሰርዶን ያየ በሬ ገደሉን ሳያይ እንደሚባለው እንዳትሆኑ እንላለን። ዛሬ ኃይለ ማርያም ደሳለኝ የቁም እስረኛ ነው። ከነሱ ጋር እያለ ተፈቅዶለት በተለያዩ የውጭ ሀገር ባንኮች ያስገባው በሚሊዮን ዶላር የሚቆጠር ገንዘብ ተለያይቶታል። ከሱ የተወለዱ ልጆችም የአባታቸው ህጋዊ ወራሽ የመሆን እድል አጥተዋል። ከእስርና ሞት ከተረፉ ቀሪ እድሜያቸውን አባታቸው እያማረሩና በሱ እያዘኑ መኖራቸው ብቻ ነው። ህዝብ የሀገሩ ባለቤት ነው። ወያኔ የሁላችንንም ሀገር ለማጥፋት የመጣ የጥፋት መልእክተኛ ነው። በመጨረሻው ግን ህዝብ አቸናፊ ነው።
ፈሊጥ ያጡ ጸረ ህዝቦች ወያኔ በጊዜው በትኩሱ ብልጣብልጥና ጮሌም ተብሎ ነበር። በካዝና ይዞ የመጣውን ፈሊጥ ሴራ ተንኮልና ሸርግን 27 ዓመት ስለተጠቀመበት አረጀ አፈጀ ዋጋ ቢስ ሆነ። ይህን ህዝብ ሲረዳ ወያኔ ግን ገና አልገባውም ደድቧል ሊባልም ይቻላል። የተቸነከረው ግብዙ መሪያቸው ለምሳሌ የዱርዬ ዲስኩሮቹ ብልጥነትን እንደማያሳዩ ሳይገባው ነው የተቀበረው።
አዜብም አስቂኝ ውሸቶቿን በየጊዜው ስታሰማን እስካሁን ከጠያቂዋ ውጭ የሚያምናት እንደሌለ መረዳት አልቻለችም። ወያኔ ከስሯል ከህዝብ ግምገማ አንጻር እንዳልነው ግን አሮጌው ሻ አዲስ ጨዋታ አይለምድም ነውና እነ ስብሃትና መሰሎቹ በስብስቴ ዘመን የፈራላቸውን ውሸት ዛሬም ሲያጠነጥኑ ይታያሉ። ኃይለ ማርያም የተባለውን መጋዣ በሌላ የኦህዴድ ተለጣፊና ሎሌ ሲተኩ ህዝብ አጨብጭቦ ተቀብሎ ትግሉን የሚያቆም ይመስላቸዋል። ለዚህም ነው የሞከሩት ለማዳነቅና ለማወናበድ የተወሰነ ጊዜ ካጠፉ በኋላ። ይህን የነፈሰበትና የጎረና ወጥ ለመሸጥ ሲጥሩም የግማጃቢ ጽንፈኞችን መንጫጫታቸው የሚጠበቅ ነው። ያልገባቸው ግን ህዝብ በትግሉ ባፈሰሰው ደሙ በደረሰበት ስቃይና መከራ የወያኔን ጸረ ህዝብነት አውቆና ነቅቶ ሊታገለውና ሊጥለው ተነስቷል። የጉልቻ ለውጥን ሳይሆን ህዝብ የወጥ ሰሪውን መባረር ይጠይቃል ይፈልጋል። በሌላ አነጋገር ወያኔ ጊዜ ያልቆበታል ማለት ነው። ደጋፊዎቹ ደግሞ ገና አልተረዱትም እንጂ ቀነ ቀጠሯቸው መጥቷል። ከደርግ ጊዜ ጀምሮ ወንጀል የፈጸሙብን ክህደት የፈጸሙብን ዓለምንም ስጋት ሊጨፍሩብን የምንፈቅድላቸው አይሆንም። በቃ ነው መልእክቱ። የሰማ ይስማ ያልሰማ ይግማማ ተብሏል። ወያኔ ህዝብን ከፋፍሎ በስልጣን ሊቆይ በመቻሉ አሁንም ሊነጥቅም ሊነቀንቅ የሚፈልገው ጦር ይህንኑ ነው። የጽንፈኞች መፍላት መበራከት ከዚህ ጋር የተያያዘ ነው። በአዳንም በዚህ ይረዱታል። የኢትዮጵያን ትግል በጎጥ ሸንሽነው በማቅረብ ኢትዮጵያዊ ኦሮሞ ወጣቶችና ህዝብ የሚያደርገውን ትግል ከሌላው ለመነጠል ስያሜም ተሰጥቶት አሁን ደግሞ ኦሮሞ ነኝ ባይ ጠቅላይ ሚኒስትር ሲሾም የትግሉ አልፋ ኦሜጋ እንደተጠናቀቀ አስመስሎ ለማቅረብና ሰሜንና ደቡብንም ለመከፋፈል ነው። የሰሜን ሰሜን ምዕራብ ህዝብ በኢትዮጵያዊነቱ ታገለ እንጂ ራሶን ፋኖ ብሎ ጠርቶ ከሌሎች ሲለይም አላዳመጥንም አልሰማንም። በዚህ መስክ ትግሉን የሚያደፈርሱ ሁሉ ጠቀሜታቸው ለወያኔ መሆኑ አያጠራጥርም። ትግሉ ጡንቻ ያገኘው ወያኔ ሊያደበዝዘው የሞከረውን ኢትዮጵያዊነትና ኢትዮጵያን በማጉላቱ በማስቀደሙ ነው። ትግሉን በጎጥ ሸንሽነው የሚያቀርቡት ሁሉ ለወያኔ የክፍፍል ወፍጮ ባቄላ እያመጡ ናቸው የምንለውም ለዚህ ነው። እንደ ወያኔ ሁሉ ባዕዳን በጎጥ ሸንሽነው ለነገሩ መላ አፍሪካን ብሔራዊ አንድ መለያ እንዳይኖረን ማድረጉ ለሚያካሂዱት ምህረት የለሽ ምዝበራና ጭቆና ይጠቅማቸዋል። የኢትዮጵያን ስም ከመጽሐፍ ቅዱስ ሳይቀር ሊያወጡ የሚቅበዘበዙትም ለዚሁ ነው። ገንታዮችና ጠባቦችም የኢትዮጵያን ሰንደቅ ዓላማ የሚያንኳስሱት የመቶ ዓመትም ታሪክም ለኢትዮጵያ ሲበዛባት ነው የሚሉት ቅኝ ገዢ ናት የሚሉትና የፈረደበትን አማራ ጭራቅ የሚያደርጉትም አለ ምክንያት አይደለም። ይህ ክፍፍልና ጥላቻ ሰፍኖ በመቆየቱ ወጣቶች ተከፋፍለው ለጋራ አገራቸው መታገላቀቷቸው ቆይተዋል። ይህ ገደል አሁን ተሞልቷል። ልዩነቱ በጥፋት ላይ ነው። የጋራ ትግል ሰፍኖ ወያኔን ይኸው ብርካስ ይዞ ሊጥለው ደርሷል። ወያኔ ይህንን ሁኔታ ገልብጦ ወደ ቀድሞው ለመመለስ ነው ዘመቻው። የአዲስ ጠቅላይ ሚኒስትር ሹመት ሰፊውን ህዝብ የማይመለከት ቧልታ ይሉት ወለፈንዲ ቢሆንም የወያኔ ዝየዳ ግን ያው የምናውቀውና የሰለቸን የክፍፍል ወጥመድ ነው። ለኦሮሞ ህዝብ እነሆ የእናንተን ሰው ኃላፊ አድርግ ያለውና ተባበሩኝ ትግልንም አቁሙ ለማለት ነው። ሶስት የኦሮሞ ተወላጅ ፕሬዝደንቶች፣ አንድ የወላይታ ጠቅላይ ሚኒስትር ለህዝብ ምንም የጠቀሙት የለምና ከወያኔ ስር ወይኖና ከወንጀሉም ተካፋይ ተጠያቂ ሆኖ የሰራ ሰው ለህዝብ በስፋትም በጥበትም የሚሰጠው የረባ ጥቅም እንደማይኖር ሳይታለም የተፈታ ነው። ነጋሶ ጊዳዳ የኦሮሞን ህዝብ ላይጠቅም ላይጎዳ ላይወጣ ከመለስ ጓዳ የተባለውን ያስታውሷል። ልደቱ የተባለው ከሃዲ በወያኔ ተፈብርኮ እንደ ወያኔ ተቃዋሚ ተሽጦ ለማሳመንም ወር ታስሮና ማንዴላም ተብሎ የወያኔን እርኩስ ተልእኮ ሊያሟላ አገልጋይ የነበረና አሁንም መሆኑን ማስታወስ ይበቃል። ወያኔን ተቃወሙ በሚል የ27 ዓመት ጥላሸት ታሪክ ሊዘነጋ ወይም ሊጠፋ የሚችል አይደለም። የአገራችን ሰው፣ የጅብ ገበሬ፣ የዝንጀሮ ገልጓይ ሁሉም በየበኩሉ እበላባይ ብሏል። በተሰበሰቡት የዝንጀሮ ዋሻ አንዱ በህዝብም በትግሉም ተጠቅሞ የራሱን የቅርጫ የስልጣን ድርሻ ሊጨምር ሊያበዛ ቢራወጥ ለህዝብ ለመጥቀም ሳይሆን ለግሉ ለራሱ መሆኑን ማጤን ያሻል። ኢሃዴግ የሚለውን ጭምብል ወያኔ ባብላጫው አጥቆ ሲተከምበት መቆየቱ ምስጢር አይደለም። እስቲኛም ለጥቂት ጊዜም ቢሆን ተራይ ድረሰን የጥቅማችን አድማስ ይስፋ የሚሉ ብቅ ማለታቸው ለህዝባችን መብትን ዴሞክራሲንና ብልጽግናን የሚያመጣ ሳይሆን በብዛት እበላባዩን የሚያሰፍርብን ነው። መሰረታዊ ለውጥ ካልመጣ ምንም የረባ ለውጥ ሊያመጣ አይችልም። የታደሰ ወያኔ ያው ምይከተቻለ ያው ወያኔ አልሸሹም ዞራሉ ነው። የወያኔን መርዝ ከስረ መሰረቱ ማስወጣት ማጥፋት ነው መፍትሄው። እውነቱ መነገር ካለበት ደግሞ ወያኔ በሹምሽሩ የሚያሳየን ምንኛ ህዝብን እንደናቀ ነው። በቀላሉ ህዝብን ሊያታለል የሚችል መስሎታል። አሁንም ንቀት አዘልም እርምጃ ነው። ወርቁ ጎሳን ማንንም አይነቃበትም በሚል የሚውጠነጠን ግብዙ መሪያቸው እብሪቱን በሞላ ይዞ አልተቀበረም ያሰኛል። የነ ስፋትና ሌሎቹ ጸረ ኢትዮጵያነት በመገንፈል ላይ ነው። የትግሬ ትምክህተኛ ትዕቢታቸው የትግራይን መገንጠል ሴራቸውን እንዲያዘጋጁ ሲያደርጋቸው፣ በሌላ በኩል ደግሞ ትግራይ ነጻ ወጣ እንድትለማ እነ ወልቃይት ጠገዴ ጸለምት ተጠቃለዋልና ትበጣበጥ ኢትዮጵያ ነው መፈክሩ። አንዱን በሌላው ላይ ማስነሳትና ማፋጀት ይህንንም እየሞከሩ ናቸው። ዛፎች የኛ ጠማማ ጎዳን እንዳሉት በዚህ መስክ ወያኔን እየረዱና አገርን እየጎዱ ያሉት የኛው ጠማማዎችን ማሸነፍ ደግሞ ቸል የማይባል ግዳጅ ነው። በወያኔ ገፋፊነት ወይም በሀገር ጠላቶች ድጋፍ ከየትርቻቸው ብቅ ብለዋል። ጽንፈኛ አቋምን በአፍ ደረጃ አንጠልጥለው ዋና ተልእኳቸው ግን ታጋይ አገር ወዳድ ድርጅቶችን ማጥቃት፣ መከፋፈል፣ ለህዝብ ተቆርቋሪ መስለው ህዝብን ማፈራቀቅ፣ መከፋፈል፣ ጎጠኝነትን ማስፈን ሆኗል። በክፋት ሳይሆን በተላላነት ወደ ወያኔ አይነት ዘረኛ ከፋፋይ መስመር የገቡት ይታረሙ ዘንድ ከፍተኛ ጥረት ማድረግ አለብን ማለት ነው። አገራችን ኢትዮጵያ ናት እንጂ ጎጣችን አይደለም። የምንታገለው ለመላው ኢትዮጵያ ህዝብ መብትና ለዴሞክራሲ እንጂ ለተወሰነ ጎጥ አይደለም። የምንዋደቀው ወያኔን በሌላ መልክ በህዝብ ላይ ለማስፈን ሊሆን አይችልም። ለአዲስ ወያኔም ሆነ ለብዝበዛ ስርዓት ስንል መስዋዕት አይታሰበንም። ህይወታችን እኮ የህዝብ ህይወት እኮ ኢትዮጵያ እኮ ክቡር ናቸው። ወያኔ መውጫው ጠፍቶበታል። የከሸፈው ጥይቱን ቢተኩስም ኢላማውን ሊመታ አይችልም። ህዝብን ሲያደናግር የነበረበት ወቅት አክትሟልና ማንም ሊታደልለት አይገባም። አላጋሽ ተብሎ ወደ መቃብሩ ሊገፋ ሊከተት ያስፈልጋል። አሮጌ መጥረጊያ ቤት አያጠራም ነውና ወያኔና የበከላቸው የትግላችን ምላሽ ሰጪ ለውጥ አምጪ ሳይሆኑ ችግራችንን ቀጣይ አስቀጣይ የሚሆኑ ናቸው። ሐቁ ይህ ነው። ወያኔን ለማስወገድ ትግላችን ይፋፋም ይቀጥል። ሁሉም ደንቃራዎች ይወገዱ።
ቃል ያለማፍረሱ ከዘለደው ሁሉም በተከለው በየድንኳኑ በር ቤት ለእንግዳ ያለ ገዥን ለማክሰር እስኪይዙ ድረስ በትረ መንግስቱን ትሁት ይሆናሉ ለተመልካች አይን። የሆዱን በሆዱ የእጁን በእጁ ይዞ ብሉልኝ ጠጡልኝ ሲል አይደክምም ፍጹም አይጠግብም ሰው ጋብዞ። ለነገሩማ በውጭ ማማሲያ በተበጠበጠው ቢጣፍጥ ባይጣፍጥ ተምሬያለሁ ካለ ሰልጥኛለሁ ካለ የቀረበለትን የማይቀምስ ማን ነው? አጣጥሞ መቅመስ ጨልጦ መጠጣት ባይታሰብ እንኳን የተለመደ ነው በተጎነጩት ልክ በቀመሱት መጥፋት። ዘረኛው በአንድነት አንድነቱ በጎጥ አንዱ ሌላኛውን ሊያቀል ሲለማመጥ ተዋስቶ መኖሩ መቀሉ ሲገባው ይናደዳል በጣም ይጨሳል ባለፈው ግን ከዚህ በኋላ የሚጠብቀው ወነተኛ ትግል ብቅ ጠቅ ነው ጫትና ሲጋራ ጋያ ምሳቸው እስ ማስተላለፊያ ዝሙት ዘዴያቸው ሰውን መቀነሻ ሕይወትን ማርከሻ የኔፍሊስት ዘዴ ነው ወያኔን ማንደሻ ለእምነቱ ሲታገል ሲጋደል ወጣት አሻፈሬም ብሎ የገዥን ስርቆት ለዋልጌዎች ስድብ ለካድሬዎች ጉራ ሳሸሽ ነው ተጋፍጦ ማንንም ሳይፈራ አልከፋፈልም በጎጥና በዘር ኢትዮጵያዊነት ነው የሕይወቴ ክብር ብለው ቢመልስም አልሰማህም ብለው በገንዘብ ሊያባብሉት መንጋድን ቆሮችን በፌስቡክ ልከዋል በስም አክቲቪስት መቼም ሥራው የማን እንደው ይጠፋዋል ብለው እንደማይገኝቱ ወጣቱ ተስፋ አለው የነሱ ጨቅላንጉ ይፈጥረው ይመስል ወጣትን ለመስበክ ቃል ገብቶ መዋዋል ምንኛ ድፍረት ነው መናቅ ወጣቱን የጎጥ አስተሳሰብ ሰልችቶት ተረድቶት ንቆ የተዋውን በፌስቡክ አስተምሮ ሐሳብ ይቀይራል ብሎ መቋተል ብዙውን ተማምኖ ለትግል ሚነሱ በልፈፍ አይደለም በድረሱ ጥሪ ጠላትን ሳይፈሩ ሳይሞዳሞዱ በደብልቅልቅ ውስጥ ቆሞ ያለ ጭንቀት አሞተ ኮስታራ ቆረጥ ልበ ሙሉ ሆኖ ሲገኙ ነው የገደሉበትን ቀልሁን ቆጣሪ ታጋይ ትግልን አምኖ ለትግል ሚነሳ ውሳኔው ጽናቱ ለቃሉ መታመኑ ቃል ያለማፍረሱ ክዳት የማያቀው ሙሉ ጀግንነቱ ዋስትና የሚሰጠው ለአገር ተቆርቋሪ ጥቅም የማይገዛው የኢሃፓ አይነቱ ከጎኑ ሲኖር ነው ጊዜ ቢንከባለል ዘመናት ቢከንፉ ማሰሪያው ትግል ነው ሐቅ አይደበዝዝም ኢሃፓ ስሪቱን ተፈጥሮ ሕይወቱ በሐቅ በእውነት ትግል ማበብ ነው በጀሙ ፋሲካው ትንሣኤው ዳግማዊ ልደቱ ድል ለኢትዮጵያ ሕዝብ Thank you.